ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ታህሳስ 18 2008 ዓ ም ፕሮግራም ተጀመረ።
ዶክተር መረራ ሰሞኑን ተደጋግሞ የምንሰማቸው ቃላት አሉ። አገሪቱ መስቀለኛ መንገድ ላይ ናት፣ እጅግ በጣም አደገኛ ጊዜ ነው እና የመሳሰሉ ቃላት አሉ እና ምን ማለት ናቸው ለመሆኑ? ትንሽ ገለጥ ሊያደርጉልኝ ይችላሉ? እርስዎ እንደ ፖለቲካ ምሁርም እንደ ፓርቲ መሪም።
ያው ትንሽ ነገር እኮ ነው የሚቀረው። ኢህአዴግ እንግዲህ ለምሳሌ
ሰለሞን እንደገለጠው የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ናቸው ድምፃቸው የተሰማው። በአብይ ርዕስ ይመለሳሉ።
ከዛሬ መደበኛ ዝግጅቶች ስፖርትና የጤና ፕሮግራሞች ናቸው የሚቀርቡት። አፍሪካ ነክ ርዕሶች ለዛሬ አይኖርም፣ ይቅርታ እንጠይቃለን።
ከዋና ዋና ዜና መካከል ደግሞ ቆንጅት
ኬንያ ማንዴራ ውስጥ ይጓዝ በነበረ መኪና ላይ የመንግስቱ ጦር ሰራዊት ወታደሮች ተኩስ ከፍተው ሲያበቁ ሁለት ሰዎች ገድለው ሌሎች ሶስት አቆሰሉ የሚል ዜና አለን። የኢራቅ ወታደራዊ ባለስልጣናት ራማዲ ከተማን ከእስልምና መንግስት ተዋጊዎች ነጻ አውጥተን የብሔራዊ ሰንደቅ ዓላማውን ከተማዋ ላይ አውለብልበናል ሲሉ አስታውቀዋል።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዛሬ የምናስተናግዳችሁ አዲሱ አበበና
ቆንጂት ታየንን። ፕሮግራማችንን ንጉሱ ታምሬ ይመራል።
መልካም ምሽት። ቀዳሚው የዓለም ዜና ነው።
ኬንያ ውስጥ በማንዴራ ወረዳ ይጓዝ በነበረ አንድ መኪና ላይ የመንግስቱ የጦር ሰራዊት ወታደሮች ዛሬ ተኩስ ከፍተው ሁለት ሰዎች ሲገሉ ሌሎች ሶስት ማቁሰላቸው ተሰምቷል። የማንዴራ ወረዳ ኮሚሽነር ፍሬዴሪክ ሺሲያ ለቪኦኤ የሶማልኛ ቋንቋ በሰጡት ቃል የጸጥታ ኃይሎቹ መኪናው ላይ ተኩስ የከፈቱት ፈንጂ ሳይጭን አልቀረም ብለው ጠርጥረው መሆኑን የተናገሩት። እማኞች እንደሚሉት ግን የተገደሉት ሰዎች ሲቪሎች ናቸው። መኪናቸው ውስጥ ምንም መሳሪያ አልነበረም። የቆሰሉት ደግሞ በስፍራው የነበሩ ተላላፊ ሰዎች ናቸው ብለዋል። ይህ በዚህ እንዳለ ትናንት እሁድ ላፌ በሚባለው የከተማዋ አካባቢ ሁለት ፖሊሶች ከተገደሉበት ጥቃት ተከትሎ ማንዴራ ውስጥ ከባድ የጸጥታ ጥበቃ እንቅስቃሴ እየተካሄደ መሆኑን ነዋሪዎች ይናገራሉ። ለዚያኛው ጥቃት ማለት ለትናንቱ የሶማሊያው ጽንፈኛ ተዋጊ ቡድን አልሸባብ ኃላፊነት ወስዷል። የኬንያ ወታደሮች እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት አልሸባብን ለመውጋት ሶማሊያ ግዛት ከገቡበት ጊዜ ወዲህ ጽንፈኛ እስላማዊ ቡድን ኬንያ ውስጥ በተደጋጋሚ ጥቃቶችን ሲያደርስ ቆይቷል። ባለፈው ሚያዝያ ወር በማዕከላዊ ኬንያ ጋሪሳ ዩኒቨርሲቲ ታጣቂዎች ባደረሱት ጥቃት 148 ሰዎች መግደላቸው የሚዘነጋ አይደለም።
የኢራቅ ወታደራዊ ባለስልጣናት ራማዲ ከተማን ከእስልምና መንግስት ተዋጊዎች ነጻ አውጥተን የአገሪቱ ብሔራዊ ሰንደቅ ዓላማ በከተማዋ በዋናው የመንግስት ህንፃ ላይ አውለብልበናል ሲሉ አስታወቁ። ዛሬ ሰኞ የኢራቅ ኃይሎች የእስልምና መንግስት ተዋጊዎች ከተማዋን ከመንጠቃቸው በፊት ያጠመዱት ፈንጂ ይኖር እንደሆነ እያሰሱና ካለም በጥንቃቄ ጎዳናዎችን እያጸዱ ናቸው። የእስልምና መንግስት ቡድን ኃይሎች የአንባር ክፍለ ሀገርን ዋና ከተማ ራማዲን የያዙት ባለፈው ግንቦት ወር ሲሆን የመንግስት ወታደሮች ትናንት እሁድ አካባቢውን ከተቆጣጠሩ በኋላ ነው ወደ ዋናው የአስተዳደር ግቢ የገሰገሱት። አሁንም የቀሩ ርዝራዦች ጂሃዳውያን ሊኖሩ እንደሚችሉ ያልሸሸጉት የኢራቅ ኃይሎች፣ ሆኖም ትናንት ከተማዋን የተቆጣጠሯት ከጂሃዳውያኑ በኩል አንዳችን ውጊያ ሳይገጥማቸው መሆኑን አመልክተዋል። በሰው ላይ ስለደረሰ ጉዳት ተአማኒ የሆነ ሪፖርት አልተገኘም። ከዋና ከተማዋ ባግዳድ 100 ኪሎ ሜትር ርቀት ላይ በምትገኘው ራማዲ መሀል ከተማ ምን ያህል ሰላማዊ ነዋሪ እንደቀረም በግልጥ የታወቀ ነገር የለም። አንድ የመንግስቱ ቃል አቀባይ እንዳሉት አብዛኛው ነዋሪ በአቅራቢያው ባለ ሆስፒታል ተጠልለዋል። የኢራቅ ኃይሎች ከወራት ዝግጅት በኋላ በዩናይትድ ስቴትስ መራሹ የአየር ጥቃት እየታገዙ ወደ መሃል ከተማዋ መገስገስ የጀመሩት ባለፈው ሳምንት መሆኑ ይታወሳል።
ሶሪያዋ ከተማ ሆምስ ላይ ዛሬ ሰኞ የደረሱ ሁለት የቦምብ ፍንዳታዎች ቢያንስ 19 ሰዎችን መግደላቸው ተሰማ። የመጀመሪያው የቦምብ ፍንዳታ ያስከተለውን ጉዳት የአካባቢው ነዋሪ ተሰብስቦ በመመልከት ላይ ሳለ አንዱ አጥፍቶ ጠፊ በላዩ የጠመጠመውን ሁለተኛውን ቦምብ አፈንድቷል። የቦምብ ጥቃቶቹ የደረሱት በማዕከላዊዋ አልዛህራ የምትባል አውራጃ ሲሆን ምን ያህል ሰው እንደተገደለ እስካሁን ቁጥሩ በውል አልታወቀም። የሶሪያ መንግስት መገናኛ ብዙሃን 19 ሰዎች ተገድለዋል ሲል፣ የሶሪያ ሰብአዊ መብቶች ተከታታይ ድርጅት ደግሞ 32 ናቸው ብሏል። ብዙዎችም ቆስለዋል። በተፋላሚዎቹ ወገኖች መካከል በቅርቡ የተኩስ አቁም ውል ከተደረሰና መንግስቱ የመጨረሻዋን በአማጽያን ቁጥጥር ስር ያለች ከተማ ከያዘ ወዲህ ሆምስ ውስጥ ከባድ ጥቃት ሲደርስ ሁለተኛ ጊዜ መሆኑ ነው። ይህ በዚህ እንዳለ ባለፈው መስከረም ወር በሶሪያ መንግስትና የፕሬዝደንት ባሻር አልአሳድን መንግስት በመቃወም በሚዋጉት አማጽያን መካከል በተባበሩት መንግስታት ድርጅት ድጋፍ በተደረገው ስምምነት መሰረት ከሌሎች ሶስት ከተሞች ሰዎችን የማውጣት እንቅስቃሴ ተጀምሯል። በአይነቱ የመጀመሪያ በሆነውና በህብረ ብሔራት ቅንጅት በተጀመረው እንቅስቃሴ ሶሪያን ከሊባኖስ በሚያዋስነው ድንበር ላይ የመጨረሻዋ የአማጽያን ይዞታ ከሆነችው ዛባዳኒ ከምትባለው ከተማ ከ120 የሚበልጡ ተዋጊዎችና ቁስለኞች ዛሬ መውጣት እንደጀመሩ ነው የተነገረው። ከቤይሩት ወደ ቱርክ በአውሮፕላን ይወሰዱና እነዚህ ሰዎች ማለት ነው ሶሪያ ውስጥ ወዳሉ የተቃዋሚ ይዞታዎች ሄደው እንዲሰፍሩ የሚደረግ መሆኑን የሶሪያ ሰብአዊ መብት ተከታታዩ ቡድን መሪ ራሚ አብድራህማን አስታውቀዋል። በተጨማሪም ሰላማዊ ነዋሪዎችም ያሉባቸው 335 ሰዎች ደግሞ በሰሜን ምዕራብ ሶሪያ ከሚገኙት በመንግስት ቁጥጥር ስር ያሉ ሁለት መንደሮች በጎረቤት ሀገሮች በኩል እያደረጉ ወደ ሌሎች የመንግስት ይዞታዎች የማዛወሩ እንቅስቃሴ እንደተጀመረ ተነግሯል።
ደቡብ ኮሪያና ጃፓን በሁለተኛው የዓለም ጦርነት ወቅት ጃፓን ኮሪያውያን ሴቶችን በቅጽል ኮንፈርት ቪመን ተብሎ በሚታወቀው በግዴታ በሴተኛ አዳሪነት እንዲሰማሩ በማድረጓ ጉዳይ ያላቸውን ታሪካዊ ጭቅጭቅ ለመፍታት ስምምነት ላይ ደረሱ። የደቡብ ኮሪያ የውጭ ጉዳይ ሚኒስትር ዩን ቢ ዮንግ ሴ ዛሬ ሰኞ ከጃፓን አቻቸው ፋሚዮ ኪሺዳ ጋር ከተወያዩ በኋላ በሰጡት መግለጫ ጃፓን ግዴታዎቿን ከተወጣች ይህ ስምምነት የመጨረሻና የማይቀለበስ ይሆናል ብለዋል። በስምምነቱ ጃፓን በሕይወት ላሉ ቀድሞ በወሲብ ባርነት ተይዘው የነበሩ አረጋውያት 8.3 ሚሊዮን ዶላር ካሳ ትከፍላለች። ጠቅላይ ሚኒስትሯ ሺንዞ አቤም ይቅርታ ይጠይቃሉ። ዜናው አበቃ።
የዓለም ዜናዎቹን አድምጠናል። አሁን የዕለቱ አብይ ርዕስ ይቀጥላል።
ኦሮሚያ ውስጥ በሚገኙ ሁለት ዩኒቨርሲቲዎች ውስጥና ወለጋ ሆሮጉዱሩ ውስጥ ዛሬም ከጸጥታ ኃይሎች ጋር ግጭቶች እንደነበሩና ጉዳቶች መድረሳቸው ተሰምቷል። በሌላ በኩል ደግሞ ኢትዮጵያ መስቀለኛ መንገድ ላይ ነች ሲሉ ለቪኦኤ መግለጫ የሰጡት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ቀደም ሲል በቅንጫቢው እንዳደመጣችሁት የእርስ በርስ ግጭት እንዳይነሳ እንደሚሰጉ እና ኦሮሚያ ውስጥ እየታየ ያለውን ሁኔታ ያነሳሳውና እያቀጣጠለም ያለው የአዲስ አበባ ማስተር ፕላን ጉዳይ ብቻ ነው ብለው እንደማያስቡም አመልክተዋል። በሌላ በኩል እየታየ ባለው የሁከትና የግጭት ሁኔታ ተቃዋሚዎችን እየከሰሰ ያለው የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ ተቃውሞና የተከተሉትም የመቆራቆስ ምልልሶች ከተጫሩ ወዲህ ለመጀመሪያ ጊዜ በጉዳዩ ላይ ለመነጋገር ተገናኝተዋል ይላል። የዚህ ዘገባ ዝርዝር እየተቀነባበረ ነው፣ እንደደረሰን እናቀርባለን። ተከታይን በተከታይነት ወደ ያዝነው ወደሚቀጥለው ርዕስ እንሂድ። ቆንጀት፣
አዎ በቅማንትና በአማራ ብሔረሰብ መካከል ተቀስቅሶ የነበረው ግጭት በአንዳንድ ጠባብና ትምክህተኛ ኃይሎች የተፈጠረ ነበር ሲሉ የሰሜን ጎንደር አስተዳዳሪ ገለጹ። ችግሩ በአሁኑ ሰዓት በሕገ መንግስቱ መሰረት እየተፈታ መሆኑንም ይናገራሉ። ግጭቱ የተፈጠረው በመንግስት ነው የሚሉም የጎንደር ነዋሪዎች አሉ። መለስካቸው አመሃ ወደ ስፍራው በሄደበት ወቅት ያገኘውን እንደሚከተለው ያቀርበዋል።
የአማራና የቅማንት ማህበረሰቦችን የቆየ ግንኙነት በተመለከተ ያናገርኳቸው የጎንደር ከተማ ነዋሪዎችም ሆኑ የሰሜን ጎንደር ዞን አስተዳዳሪ አቶ ግዛት አብይ ተመሳሳይ አገላለጽ አላቸው። ጎንደር ውስጥ በአማራና በቅማንት መካከል ከዚህ በፊት የተደረገ ግጭት ያውቃሉ ያልኳቸው አንዱን የጎንደር ነዋሪ ስማቸውን ለደህንነታቸው ስንል አንገልጸውም።
እኔ በፍጹም አላውቅም። ምክንያቱም ከ83 ዓመተ ምህረት ጀምሮ እዚህ ጎንደር ከተማ ነው ተምሬ ለስራ የበቃሁት። እንዲህ አይነት ግጭት እንዲህ አይነት ልዩነት አልነበረም። ከዛ በፊትም ስሰማ አልነበረም።
ምንም
ግጭት አልነበረም። ዝም ብሎ ቅማንት አማራ የሚለው ነገር ግን ነበር። ያው
በመናናቅ ማለት ነው።
በመናናቅ ይሁን ወይም አካባቢውን ከመለየት በመሰረቱ ቅማንት የሚለው አካባቢን እንደመለያ ነው እኛ የምንጠቀምበት። እኔ በበኩሌ ቅማንት የት ነው ስትለኝ የማሳየ ወረዳዎች ወይም የማመላክተው ወረዳ አለኝ። ልክ እንደዛ አካባቢውን ነው ቅማንት ምለው እንጂ ሰውን አይደለም። የቦታ መጠሪያ አድርጌ ነው የምጠቀምበት።
እና አሁን ቅማንት በሚሏቸው አካባቢዎች እና በዚያ ውስጥ በነዚያ ወረዳዎች በነዚያ አካባቢዎች አማራውና ቅማንቱ ተደባልቀው እርስ በርሳቸው ሳይተዋወቁ ነው የሚኖሩት ነው የሚሉኝ። ሳይተዋወቁ ስል ምንም ልዩነት ሳያደርጉ ነው የሚኖሩት?
በትክክል ምንም ልዩነት አያደርጉም። በእምነት አንድ ናቸው። በጋብቻ ተሳስረው ነው የሚኖሩት። ስለዚህ ከእምነት ውጭ የኢትዮጵያ ማህበረሰብ እንግዲህ የሚታወቀው በእምነት ነው።
እና ተጋብተው ነው የሚኖሩት?
በደንብ ተጋብተው ነው የሚኖረው የጎንደር ህዝብ። ቅማንት አማራ ልዩነት የለውም። በጋብቻ አብሮ የተሳሰረ ልትነጥለው አትችልም። አይደለም የጎንደር ህዝብ ቅማንትና አማራ ቀርቶ ትግሬና አማራ ወይም የጎንደር ህዝብ የምትለው በጋብቻ የተዋሃደ ነው። ማነህ ትግሬ ማነህ አማራ ብለህ ለይተህ ልታወጣ የምትችል ሰው አታገኝም በፍጹም። ስለዚህ ማነው የመጀመሪያ አሁን ፌዴሬሽኑን ውድቅ የሚያደርገው ይሄ ነው። ማን ነው አማራ ማን ነው ትግሬ የምትለውን አጥንት ብትቆጥር አታገኘው።
የዞኑ አስተዳዳሪ አቶ ግዛት አብይም ይህን በተመለከተ የሚሉት በምንም የተለየ አይመስልም።
እዚህ በዞናችን የቅማንትና የአማራ ማህበረሰብ በሚኖሩበት አካባቢ በጭልጋና በመተማ አካባቢ የተወሰነ እርስ በርስ ግጭት ተፈጥሮ ነው የነበረው። ይሄ ከአሁን በፊት እንዲህ አይነት ግጭት ተፈጥሮ አያውቅም። እንደሚታወቀው የቅማንትና የአማራ ህዝብ ከአንድ ላይ አብሮ የሚኖር ተዋለደ ለብዙ አመታት አብሮ የቆየ የህብረተሰብ ክፍል ላይ ያለበት።
ልዩነቱ የሚጀምረው የግጭቱ መንስኤዎች ምንድን ናቸው የሚለውን ጥያቄ በመመለሱ ላይ ነው። አቶ ግዛት እንደሚያብራሩት ከሆነ ከቅማንት ማህበረሰብ የቀረበው የማንነትና ራስን የማስተዳደር ጥያቄ ያስነሳው አለመግባባት ነው። ይህ ጥያቄ ግን ህገ መንግስታዊ መብት እንደሆነ የሚገልጹት አቶ ግዛት በአግባቡ ታይቶ በክልሉ ምክር ቤትና በፌዴሬሽን ምክር ቤትም ምላሽ ተሰጥቶት ውሳኔውን ተግባራዊ ለማድረግ እንቅስቃሴ ተጀምሮ እንደነበረ አስታውሰዋል። በዚህ መሃል ግን የቅማንት ህዝብ ተጨማሪ ጥያቄ እንዳነሳም ይጠቁማሉ።
በዚህ መሰረት እንግዲህ መነሻዎቹ ያው አንዳንድ ጥያቄዎች ያልተመለሱልን አሉ፣ አሁን የሚጨመሩ የሚል ነገር፣ እነዚህን ጥያቄዎች የማቅረብ ሁኔታዎች ነው የነበሩ። ዞሮ ዞሮ በእነዚህ ምክንያት በተለያየ መንገድ በሁለቱ ህብረተሰብ አብሮ በሚኖሩ ህብረተሰብ ክፍሎች ላይ የተለያዩ ኃይሎች እርስ በርስ ምክንያት በመፍጠር ለማጋጨት ያደረጉት ጥረት ነው። በዚህ ደረጃ ይህ ግጭት ቢፈጠርም የተወሰነ ሰውና በንብረት ላይ የተወሰነ የደረሰ ጉዳት አለ።
ሌላው የጎንደር ነዋሪ ደግሞ ይህን በተመለከተ የተለየ አስተያየት ነበር የሰጡኝ።
ምናልባት ያው ይህን ጉዳይ መንግስት እየተከታተለ ነው ብለን እናስባለን። ነገ ከነገ ወዲያም የዚህ ግጭት መንስኤ የሆኑ ሰዎች ለህግ ይቀርባሉ ብለን እናስባለን። በወሬ ረገድ ግን ያው ይህን የማንነት ጥያቄ ሲጠየቅ አንደኛ መንግስት ህዝቡን በግልጽ አለማወያየቱ ከመንግስት የመጣ አንድ ችግር ነው። መንግስት ተከታትሎ ለግራ ቀኙ ዝሶኩል አማራ ዝሶኩል ቅማንት ለሚባለው ህዝብ መረጃ መስጠት ነበረበት። ራዘር ይህን ጥያቄ ሲያቀርብ የነበረው አካል ያልተባሉ እውነትም ያልሆኑ እውነትም የሆኑ አሉባልታዎችን በየመሸታ ቤቱ በየቦታው ለስሜት ቀስቃሽ የሆኑ ነገሮች እንደ ሲባሉ ነበረ። ያው እንደምንሰማው እኛ ማለት ነው ነከሌ እንደዚህ ብለዋል ባንልም፣ እነዚህ ነገሮች ደግሞ እያደጉ ሄደው በህዝብና በህዝብ መካከል ያው ህዝቡና ህዝቡ አይደለም ባይዘው ወይ ዝጋ የተጋጨው የተወሰኑ በዚህ ጉዳይ ላይ የሆነ ጥቅም እናገኛለን የሚሉ ሰዎች ነገሩን እያጦዙት ሄዱ። በኋላም ወደ ኃይል ተሸጋገረ። ይህ አሁን ሰሞኑን
አሁንም አንድ ሌላ ነዋሪ የታዘቡትንና የሰሙትን እንዲህ ሲሉ ነግረውኛል።
በእርግጥ በአማራና በቅማንት ብሔረሰብ መካከል ተነስቶ የነበረው የብሔረሰብ ግጭት አሁን ላይ አገርሽቶ እየባሰበትና እያደገ መልኩን እየቀየረ ሄደ እንጂ ጥቅምት ወር መጀመሪያ ጀምሮ ማለት ነው ጥቅምት ወር መጀመሪያ ጀምሮ በክልል ይዞታ ቅማንት መሬት አለኝ በሚል አማራ ጋር ቅራኔ ውስጥ ይገባሉ። ይህ ጉዳይ እሱ ሲብላላ ከቆየ በኋላ እዚሁ ጎንደር አካባቢ ማውራ የሚባል ቦታ አለ፣ ወራንግፍ የሚሉታል። በመንግስት ታጣቂዎች በአንድ ጎጥ ብቻ በአንዲት ክልል ማለት ነው በአንድ ሰፈር 7 ሰዎች እንደተገደሉ በአይን እማኝነት ይህንን የሚያውቁ ሰዎች እንትን ብለውኛል። እኔም በትክክል አውቃለሁ ይህን ከአይን እማኞቹ በተረዳሁት መሰረት። ከዚሁ ጋር ተያይዞ ትምህርት ቤቶች ተዘግተዋል፣ መምህራን ተበትነዋል። አንት ብሔረሰብ አባላትን በኩርፊያ ምክንያት ወደ ጫካ መጭናል ወደሚሉት አካባቢ ከመንግስት መስተዳድር ራሳቸውን አግለው ሄደዋል። ይሄ በትክክል በሚያውቁ ሰዎች እኔም ካለኝ ኢንፎርሜሽን እየተደረገ እውነታ ነው።
መጀመሪያ ያናገርኳቸው የከተማው ነዋሪ ግን ይህ ግጭት የተፈጠረው ሆን ተብሎ ነው የሚሉት።
ከተጀመረ ቆይቷል። ያን ያህል ይፋ የወጣ ባይሆንም የቅማንት ብሔረሰብ በሚል የመሰባሰብ ነገር ቆይቷል። ከዚያ በኋላ ደግሞ ጥያቄውን ለፌዴሬሽን ለምክር ቤት በማቅረብ እንደዛ እያለ ጥያቄው ቆይቷል። በእርግጥ ጥያቄው ለምን ተነሳ የሚለው ነገር ከኋላ ያለው ነገር ጠቃሚ ይመስላል። በዚህ ወቅት እንዲነሳ የተፈለገበት የራሱ ምክንያት አለው። በኢትዮጵያ ውስጥ በህዝብና በህዝብ መካከል ለሚነሱ ግጭቶች መንስኤው የመንግስት ፍላጎት ነው። መንግስት አንድ ጎሳ ከሌላው ጎሳ ወይም አንድ ጎጥ ከሌላው ጎጥ ጋር በተቆራቆሰ ቁጥር እርሱ መጨረሻ ላይ ገላጋይ መስሎ ይገባና የራሱን እድሜ እያራዘመ ህዝቡ አንድ አይነት ስሜት ኖሮት የህዝብ ጠላት የሀገር ጠላት ከሚለው አካል ጋር እንዳይታገል ለማድረግ እንዲህ አይነት ስልት ይጠቀማል።
አቶ ግዛት ለዚህ መልስ አላቸው።
ይሄ መሰረተ ቢስ ወሬ ነው። የተለመደ አሉባልታ መሰረተ ቢስ ወሬ ነው። ይሄን አሁንም ቢሆን እነዚህ አራጋቢዎች አንደኛ አብሮ የኖረውን ህብረተሰብ ለማጋጨት የሚያደርጉት ጥረት ነው። ሁለተኛ ከሌላው ህብረተሰብ ጋር ለማቃቀር የሚደረግ ታስቦ የሚሰራ ስትራቴጂ ነው። ይህን ህብረተሰቡም ያውቀዋል ብለን እንገነዘባለን። ስለዚህ ከዚህ አኳያ ይሄ ጉዳይ የሁለቱ ህብረተሰቦች ጥያቄ በቅማንቱም የተወሰኑ በሌሎች በአማራም የተወሰኑ በትምክትና በጠባብ አመለካከት የተለያዩ የሚደረጉ ቁስቆሳዎች ካልሆኑ በስተቀር ይሄ ገዢ ፓርቲ ለማጣላት ነው፣ ለማቆሳቆስ ነው የሚል በሬ ላሜ ወልዳል የሚል አጉል የሆነ የተለመደ የውሸት ፕሮፓጋንዳና ህዝብን ከህዝብ ለማጋጨት የሚደረግ ህዝብና ከህዝብ እንዳይገናኝ ለማድረግና ለማሻከር የሚደረግ ሴራ ነው ብለን ነው የምንወስደው በእኛ በኩል።
ለመሆኑ በዚህ ግጭት ምክንያት የተፈጠረው ጉዳት ወይም የደረሰው ጉዳት ምን ያለው በሰው ህይወት በንብረት ምን ይመስላል? በእናንተ ያገኛችሁት ያጣራችሁት ነገር እንደው ተለይቶ የታወቀ ነገር? ምክንያቱም በተለያዩ መገናኛ ብዙሀን ብዙ ነው የሚባለው በዚህ ረገድ ብዙ ነው የሚወራው እና ይሄ በመንግስት ደረጃ ተጣርቶ ያለ ነገር ምንድን ነው?
በእኛ በመንግስት ሰው ቁጥር የመሞት መጨመር የመቁሰል መጨመር ማነስ ለእኛ እንደ መንግስት አንድ ሰው መሞት የለበትም የሚል አስተሳሰብ ነው ያለን። ስለዚህ በዚህ መሰረት አንድም ንብረት ያለ አግባብ መውደም የለበትም ምንም አይነት እንትን በለለበት መውደም የለበትም የሚል እምነት ነው ያለን። አንድም ሰው መሞት የለበትም አለ። አሁን የቁጥር መጨመርና መቀነስ ጉዳይ አይደለም። የሞቱ ሰዎች አሉ በመሃል በግጭቱ በስሜት በተለያየ መንገድ በአካባቢያቸው በመንደራቸው በመጋጨት የሞቱ ሰዎች አሉ። ግጭቱ ሲፈጠር ደግሞ አንዳንድ ዘራፊዎች ገብተው የዘረፉ አሉ። ፐርፐዝሊ ይህን ግጭት በመፈጠር ገንዘብ እንዲዘረፍ የተደረገበት ሁኔታ አለ። ስለዚህ ከዚህ አኳያ ያለው ጉዳይ አሁን ተጨባጭ የሆነውን ነገር በሚመለከተው አካል የሚገለጽ ቢሆንም ዞሮ ዞሮ የሰው በመካከል ላይ በግጭቱ የሞቱ ሰዎች እንዳሉና በግጭቱ የቆሰሉ ሰዎች እንዳሉ በዚህ ላይ የተጎዳ ንብረት እንዳለ ግልጽ ነው። ስለዚህ ከዚህ አኳያ አሁን በተለያየ መንገድ 10 ሙቷል፣ 5 ሙቷል፣ 2 ሙቷል የሚለው ነገር በእኛ አንድም ሰው ቢሆን መሞት የለበትም ነው። አቅም በላይ በሆነ በስሜት ተገፋፍቶ የተፈጠረ ችግር ስለሆነ እዚህ አካባቢ ላይ በእኛ በመንግስት አንድም ሰው አንድም ፍጡር መሞት አለበት ብለን አንወስድም ምንም ትርፍ በሌለው ነገር። ስለዚህ ከዚህ አኳያ በዚህ መንገድ ነው የምመለከተው።
በዚህ ግጭት ምክንያት ከቦታው የተፈናቀሉ ሰዎች መንግስት ወደ ጎንደር አምጥቷቸው ነበረ ተብሎ ይነገራል። ከነዚህም እንደውም የትግራይ ተወላጆች ናቸው ተነጥለው የተጠቁት የሚል ነገር አለ። ስለዚህ የሚያውቁት ነገር አለ እርሱ?
ይሄም ቢሆን የተለመደ እንትን ነው። እውነት ለመናገር በእነዚህ በመሀከል ላይ በቅማንትና በአማራ እንትን በሚፈጠርበት ሰዓት የቅማንት ህብረተሰብም የተፈናቀላለ ዶሚኔት በሆነው የቅማንት ባለበት አካባቢ የተፈናቀሉ አማራዎች አሉ። ከዛ ላይ ግጭቱ ሲፈጠር ማንኛውም ሰው እንደሚሸሸው የሸሸ ሰው አለ። ይሄ ራስን ለማዳን ግጭት ተፈጠረ፣ እዛ አካባቢ ተኩስ ተፈጠረ። በዛ በሚፈጠር ተኩስ ላይ ከግጭቱ የሚሸሹ የተለያዩ ህብረተሰብ ክፍሎች ነበሩ እንጂ ለአንዱ ብሎ እንትን ያለ አይደለም። የተለየ ዶሚኔት አማራው ዶሚኔት በሆነበት አካባቢ ላይ ጥቃት ይደርስብናል ብለው የቅማንት ማህበረሰብ የተፈናቀሉ አሉ። ዶሚኔት የሆነው ቅማንት ያለበት አካባቢ ደግሞ ጥቃት ይደርስብናል ብለው አማራ የተፈናቀሉ አሉ። ትግርኛ ተናጋሪዎችም ሌላኛ ተናጋሪዎችም አሉ። ስለዚህ ከዚህ አኳያ በጊዜው እነዚህ ወደ ካምፕ የመጠለል ወደ ጎንደር አይደለም በነገራችን ላይ ለምሳሌ መተማ አካባቢ ያለ እዛው አካባቢ ላይ መከላከያ ፖሊስ ጣቢያ ላይ ሄዶ የመግባት ሁኔታዎች ነው የነበሩ። በተመሳሳይ ሽንፋ ላይም እንደዚሁ፣ በተመሳሳይ ሌሎች ቦታዎችም እንዲሁ በአቅራቢያቸው በሚፈጠረው ችግር የመንግስት እንትን አካል ወዳለበት ተገናርገው የመቅረብ ሁኔታዎች ነበሩ። እነዚህ ውይይት ተደርጎ ሁለቱ ግራ ቀኙ የአማራና የቅማንት ህዝብ ውይይት ካደረገ በኋላ ወደ የቤታቸው መግባት እንዳለባቸው ኢቨን የጠፋን ጥፋትን በጋራ የመቋቋምና ችግሩን እንትን የማለት ሁኔታዎች አሁን ወደ ነበረበት ሁሉም የተመለሰበት ሁኔታ ነው ያለ። የተፈናቀለ ሰው የለም በነገራችን ላይ፣ ተፈናቅሎ የተቀመጠ ሰው የለም። አሁን ሁሉም ወደ ቤቱ ገብቷል።
እዚህ ግን የተባለው እዚህ ጎንደሩ ላምቷቸው ነበረ፣ እዚህ መናፈሻው ጋር ፈሰው ነበር እየተባለ ይነገራል።
እዚህ ላይ እንግዲህ ምንድን ነው ይሄ ጉዳይ፣ ለምሳሌ የሚነሱበት አካባቢ ወደ የመንግስት እንትን ማለት ነው። እኒህ በተለይ እነዚህ ሴቶች፣ ህጻናቶች፣ ሌሎችም ወዳሉበት ወደ መንግስት እንትን የመጠጋት ሁኔታዎች የነበሩበት ሁኔታ አለ። ከዚህ መጥተው ነበር የተወሰኑ ሰዎች ዞሮ ወዲያው ነው በነገታው የሄዱ ፈርተው መጡ ተመልሰው ወደዛ የሄዱበት ሁኔታ ነው ያለ።
መንግስትም አልወሰዳቸውም እነሱ
በራሳቸው ነው የሄዱት። አይ በነገራችን ላይ በራሳቸው ነው የሄዱት። አይ በሌላ በኩልም ለምሳሌ አይከል አካባቢ ጭልጋ፣ አይከል ማለት የጭልጋ ከተማ ማዕከል ነው። ስለዚህ ከገጠሩ ሲፈናቀሉ ወደ መንግስት መጥተው ከተማ ላይ እንትን አሉ፣ ወዲያው በበነገታው ተበተኑ። መተማም እንደዚሁ በገጠሩ ከተማው ላይ ያሉ እንደገና ወደ መንግስት እንትን ፖሊስ ጣቢያ እና እንትን አሉ፣ ዝሮ ተበተኑ። እንዲህ አይነት ሁኔታዎች የነበሩበት ሁኔታ ነው ያለ። እሱም በበነገታው ሶልቭ የሆነበት የተፈታበት ሁኔታ ነው ያለ። የፈታው ደግሞ ህብረተሰቡ ነው። የቅማንትና የአማራ ህዝብ አብረን ኑረን ይሄን ማን ነው ይሄን የፈጠረው? ይሄን ችግር በጋራ እንፈታለን። ስለዚህ መፈናቀሉ ትክክል አይደለም ብሎ በማውገዝ ወደ የሰፈራቸው ዙሮ የተመለሱበት፣ ምክንያቱም አብረው ነው የሚኖሩ አብረው ነው እንትን ያሉት። ከዚህ አኳያ የማጋነኑ የማውራቱ አሉባልታው ምኑ ያው የተለመደ ሁኔታ ነው ያለ እዚህ አካባቢ ላይ። ስለዚህ ወዲያው በመንግስት እንትን ያሉ ወዲያው ተመልሰው የገቡበት ሁኔታ ነው ያለው።
በህገ መንግስቱ እንደሚታወቀው ያንድን ህዝብ ወይንም ያንድን ማህበረሰብ ማንነት የሚወስኑ የተዘረዘሩ ጉዳዮች አሉ። ከነዚህ ማከለ ቋንቋ ነው፣ ባህል ነው፣ ወይንም የስነልቦና አንድነት ተመሳሳይነት ነው። የቅማንት ህብረተሰብ በዚህ ረገድ ከአካባቢው እንደሰማሁት ከሆነ ከአማራው የሚለይበት መንገድ የለም እና ይሄ እንዴት ታይቶ ነው የተሰጠው የሚል ጥያቄ አለ እና እንዴት ነው የተወሰነ?
እንግዲህ ጥያቄው ህገ መንግስቱ መሰረት አድርጎ የተሰጠ እንትን ነው። ህገ መንግስቱ ማንኛውም ብሔር ብሔረሰብ የራሱ አስተዳደር በባህሉ በቋንቋው እንትን እንዲል አሁን የወጣ ሳይሆን ህገ መንግስቱ ተመልሶ ያደረ ጉዳይ ነው። በ1987 ህገ መንግስታችን እንትን ሲል በዛ ተመልሶ ያደረ ጉዳይ ነው። ስለዚህ የተለያዩ ጉዳዮች አሉ። እንግዲህ ቅማንት እንደተባለው የቋንቋው እየጠፋ ያለ ነገር ግን አልፎ አልፎ ያለ ግን እየጠፋ ያለ እንደሆነ ይታወቃል። ነገር ግን ቅማንት መሆኑ ግን ምንም የሚያወላዳ ነገር አይደለም፣ የሚያጠራጥር ነገር አይደለም። ከምንም በላይ ባለቤቱ የማንነት ጉዳይ እኔ ቅማንት ነው የሚለው ባለቤቱ ራሱ ነው የሚሆነው። እሱ ብቻ ሳይሆን ቅማንት ስለመሆናቸው ማንም ሰው የሚከራከር ነገር ሰው የለም፣ ባለቤቶቹ ብቻ ሳይሆኑ ማለት ነው። ስለዚህ ከዚህ አኳያ ይሄ እየጠፋ ያለውን ቋንቋችን ሊያድግ መቻል አለበት። የጠፋ ያለው ባህላችን በእርግጥ በኢትዮጵያ ደረጃ በዚህ አካባቢ ላይ ያው የባህል መወራረስ ጉዳዮች አሉ። ይሄ ግልጽ ነው። ባህሉም ቢሆን እዚህ አካባቢ ላይ ያው ከአማራ ሕዝብ ጋር የመወራረስ ሁኔታዎች አሉ። ነገር ግን በአንድ ጂኦግራፊ አካባቢ ያለ ማህበረሰብ ቅማንት ነኝ ብሎ እስካለ ድረስ እና ቅማንት እስከሆነ ድረስ ቋንቋውን ማሳደግ ይችላል፣ ባህሉን ማሳደግ ይችላል። ስነ ልቦና አለው። ስለዚህ ከዚህ አኳያ ህገ መንግስቱ የሚጋፋ ነው የሚል እምነት የለንም።
የቀረበው ነገር ወይም የሚባለው ነገር በአብዛኛው እነዚህ እንደ ቅድም እንዳሉት ማህበረሰቦች አብረው ብዙ ጊዜ ተፋቅረው ተከባብረው ተዋለው ተዛምደው የሚኖሩ ናቸው። ይሁንና ከቅርብ ጊዜ ጀምሮ በዚህ በይገባኛል ጥያቄ እና በማንነትን ጥያቄ በተመለከተ ችግር ተፈጥሯል ነው የሚባለው። እርስዎ እንደሚያውቁትም ሆነ በማህበረሰቡ እንደሚባለው በቅማንቶች የሚኖሩበትን ስፍራ ከአማራው ለይቶና አጥርቶ መከለል ይቻላል? ከተቻለ እስከየት እስከየት ነው?
እንግዲህ በዚህ ላይ የሚኖሩበትን አካባቢና የአማራ ህዝብ የሚኖሩበት አካባቢ እንግዲህ በዚህ ላይ በኩታ ገጠም አካባቢ ቅማንት የሚኖሩበት አካባቢዎች አሉ። ለምሳሌ እነሱ በላይ አርማጭሆ እና በጭልጋ መካከል ወደ 42 ቀበሌዎች አሉ። እነሱ ያለምንም ጭቅጭቅ የአንዱን መብት አንዱ በማይነካው መንገድ በጋራ በሚኖሩበት አካባቢ ይሄ ቦታ ትክክለኛ መሆኑን ተረጋግጦ ህብረተሰቡ አምኖበት መንግስትም ድርጅትም አምኖበት ህጉ በሚለው መሰረት ተከልሏል። ከዛ ውጭ ግን ያሉ እንግዲህ አይደለም የሰሜን ጎንደር ህዝብ በሌሎች አካባቢዎችም እንግዲህ ህብረተሰብ በባህሪው የተደባለቀ ህብረተሰብ ያለበት ነው። ስለዚህ ከዚህ አኳያም ምናልባት በሌሎች ወረዳዎች በጎንደር ዙሪያ አካባቢ በዚህ በጎንደር ከተማ ዙሪያ በመተማ፣ በቋራ፣ በደብርም በቀበሌም ደረጃ ተሰባጥረው የሚኖሩ ከአማራ ህዝብ ጋር ተሰባጥረው የሚኖሩ የህብረተሰብ ክፍሎች አሉ። እሱ ብቻ ሳይሆን በየከተሞቹ የቅማንት ህብረተሰብ ብቻ ሳይሆን የሌሎች ብሔር ብሔረሰቦችም ህብረተሰቦች አብሮ የሚኖሩበት አካባቢ አለ። ስለዚህ እነዚህ በነበሩበት አካባቢ አማራ አካባቢ ባለበት እንደ ቀበሌም ካለ እንደ ቀበሌ የሚተዳደሩበት ተሰባጥረው ያሉ ህብረተሰብ እስካሁን በሚኖሩበት አካባቢ አብሮ የሚኖሩበት ሁኔታ እንዳለ በመርህ ደረጃም በዚህ ደረጃ የተቀመጠ ህገ መንግስቱ የሚለው እሱ ነው። በአቅራቢያው መተዳደር የሚችል ዶሚኔት አብዛኛው ህዝብ ባለበት ምሳሌ አብዛኛው አማራ ህዝብ ከሆነ የአማራ አስተዳደር ክልል ሆኖ ግን በውስጡ ማንኛውም ህብረተሰብ በዜግነቱ አብሮ የመኖር አይደለም ጎንደር አካባቢ አብሮ የኖረ ከሌላ አካባቢ ትግርኛ ተናጋሪ የሚሆን ኦሮምኛ ተናጋሪ የሚሆን ሌላ ተናጋሪ ህብረተሰብ ክፍል አብሮ የሚኖርበት ሁኔታ ስላለ ይሄ አብሮ መኖር እንዳለበት ነው የተወሰነው። እዚህ ውጭ ግን ኩታገጠም የሆኑ ቀበሌዎች ግን ባንድ ላይ ባንድ አሰፋፈር ያሉ አካባቢዎች ግን ባንድ ላይ የራስ አስተዳደርና የማንነት ጥያቄያቸው ተከብሮ እንዲቀመጥ ህዝባዊ ተሰባጥሮ ያለው ህብረተሰብ ግን ተሰባጥሮ እንደዱ
ባንዳንድ ተቃዋሚ ፖለቲካ ፓርቲዎችና ቁጥራቸው ቀላል ነው በማይባል ዜጎች አመለካከት በኢትዮጵያ የተተከለው የፌደራል ስርዓት ይህን ለመሰሉ ግጭቶች አንድና መሰረታዊ መነሻ ነው ሲሉ ይከራከራሉ። ኢህአዴግና አንዳንድ ተቃዋሚ ድርጅቶች ደግሞ ይህን አመለካከት በብርቱ ይቃወማሉ። ወደ ጎንደር የወሰደኝ ጉዳይ ግን ይህ ብቻ አይደለም። በሚከተለው ዝግጅቴ የጎንደርን ወህኒ ቤት ቃጠሎና የተከተለውን አሳዛኝ ሁኔታ ይመለከታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። አድማጮች፣ ቀደም ሲል የዕለቱ አብይ ርዕስ ምን እንደነበረ መግቢያውን አንብበን እየተጠናቀረ ነው ወይም የተዘጋጀ ነው እንደደረሰ እናቀርባለን ብለን ነበር። ደርሶናል። መግቢያውን እንደገና ላስታውስ። ኦሮሚያ ውስጥ በሚገኙ ሁለት ዩኒቨርሲቲዎች ውስጥና ወለጋ ሆሮ ጉድሩ ውስጥ ዛሬም ከጸጥታ ኃይሎች ጋር ግጭቶች እንደነበሩና ጉዳቶች መድረሳቸውም ተሰምቷል። በሌላ በኩል ደግሞ ኢትዮጵያ መስቀለኛ መንገድ ላይ ነች ሲሉ ለቪኦኤ መግለጫ የሰጡት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና የእርስ በርስ ግጭት እንዳይነሳ እንደሚሰጉና ኦሮሚያ ውስጥ እየታየ ያለው ሁኔታ ያነሳሳውና ያቀጣጠለው ያለው የአዲስ አበባ ማስተር ፕላን ጉዳይ ብቻ ነው ብለው እንደማያብስቡም አመልክተዋል። በሌላ በኩል እየታየ ባለው የሁከትና የግጭት ሁኔታ ተቃዋሚዎችን እየከሰሰ ያለው የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ ተቃውሞውና የተከታተለውም የመቆራቆስ ምልልሶች ከጠጫሩ ወደዚህ ለመጀመሪያ ጊዜ በጉዳዩ ላይ ለመነጋገር ተገናኝተዋል። ዝርዝሩን ሰሎሞን አባተ ነው የያዘው።
በአምቦ ዩኒቨርሲቲ አዋሮ ግቢ ወይም ካምፓስ ባለፈው ቅዳሜ ምግብ ቤት ገብተው ለመመገብ ተሰልፈው በነበሩ ተማሪዎች ላይ የመንግሥት ታጣቂዎች ድብደባ ፈጽመዋል ሲሉ አንድ የአካባቢው ነዋሪ ለባልደረባዬ ጃለኔ ገመዳ ነግረዋታል። ከዚያ በኋላ ማምሻው ላይ ጨለማን ተገን በማድረግ ታጣቂዎቹ ወደ ተማሪዎች ማደሪያ ገብተው እንደደበደቧቸውና ቁጥራቸው ብዙ የሆነ ተማሪዎች በአምቦ ሆስፒታል ሕክምና እየተደረገላቸው መሆኑን ነዋሪው አክለው ለጃለኔ ገልጸውላታል።
ጁሌን ሴናኒ ጨጨብሰን ጁሌን አከመለ ጨጨብደ ጁሌ ባዩት ሆስፒታል አምቦ ኬሳ ድሪዴ ጭሴ ጅር
በዱላ ነው እንክትክት አድርገው የደበደቧቸው። በጣም ነው የተጎዱት። ብዙዎቹ አምቦ ሆስፒታል ውስጥ ተኝተዋል። ቁጥራቸው አይታወቅም፣ ግን ብዙ ናቸው። የአምቦ ሆስፒታልም ከታካሚው ብዛት የተነሳ ተዘግቷል።
የአዋሮ ካምፓስ ወይም ግቢ ተማሪዎች ለቀው ወደ የቤተሰባቸው እየሄዱ ነው ብለዋል ነዋሪው። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ምትኩ ቴሶን ጃለኔ ስለ ጉዳዩ ጠይቃቸው ነበር በስልክ አግኝታ። የኦሮምኛውን አጭር ቃለ ምልልስ ሙሉውን ስሙትና እንተረጉመዋለን።
አልዋን ጀዳሙዋ ቶኮዩም ቤኩ ከናፎማ ዋንትን ኬንንድሩ
ካምፓሲኔ ጆሌን ሬበምኔ
ዋንት ቶክ ዋን ቶኮ ዋንትን ቤኩ እንጅሩ
የቹን አካ ቡልቻታ ተኒያች ጅራተኒ ነጋኒስ ነጋ
ዋንት ቶክ ዋንትን ቤኩ እንጅሩ
ነጋ ደቹራ
ዋን ቶክ ነጋ
ጆሌን ባራታ ጅሩ
አበረቻ ጅሩ
ከመዳን ከሬበ ማን እንጅሩ
ኦማን ቤኩ ማለት ነገኝ ሰን
አከቡልቺ ሰቶ ኮዶ ሰነቴ ሰን ያከሚቲ ዋን ቤተን
አቶ ምትኩ እኔ የሚባለውን ነገር ምንም የማውቀው ነገር የለም የምሰጠው መረጃም የለኝ ያሉት
ልጆች አልተደበደቡም ሰላም ነው ማለት ነው ብላን የጠየቀቻቸው ጃለኔ
ምንም የማውቀው ነገር የለም።
በአዋሮ ግቢስ ልጆች አልተደበደቡም?
ምንም የማውቀው ነገር የለም። እኔ የማውቀው ምንም ነገር የለም። ልጆች እየተማሩ ነው። ምንም አላቅም፣ የሰማሁትም የለም።
ከዚያም የዩኒቨርሲቲው ፕሬዚደንት ስልካቸውን አስቀምጡ፣ ከጃለኔ ጋር መልሰው አልተነጋገሩም። በሌላ በኩል ደግሞ ነቀምቴ ከተማ የሚገኘው የወለጋ ዩኒቨርሲቲ ተማሪዎች የአዲስ አበባን ከተማ ማስተር ፕላን እንቃወማለን፣ የታሰሩ ሰዎች ይፈቱ ብለው ለዩኒቨርሲቲው አስተዳደር ጥያቄ ካቀረቡ በኋላ አያገባችሁም፣ ዝም ብላችሁ ተማሩ መባላቸውንና ፌዴራል ጸጥታ ኃይል ግቢው ገብቶ ድብደባ ማድረሱንና የተወሰኑ ተማሪዎችን ማሰሩን ከተማሪዎች አንዱ ለጃለኔ ነግሯታል።
ijoollee caccabsanii warra kaan mana isaatti lakkoofsa isaanii kan hin beekamne gara mana isaatti suuramaniiru. Warri kaan immoo baadiyyaa keessa babbadanii jiru. Warri kaan immoo
ልጆቹን ደብድበው ቁጥራቸው የማይታወቀውን ደግሞ ወደ እስር ቤት ወስደዋቸዋል። ሌሎች ወደ የገጠሩ ሸሽተዋል። ከተማ ውስጥ ዘመድ የላቸውም። ወደ ተያዘው ወደዛው ሄደዋል። ግቢው ውስጥም ቀርተው ተሰብስበው ያሉ አሉ።
የጸጥታ ኃይሉን የጠራው የዩኒቨርሲቲው አስተዳደር መሆኑን የተደበደቡ ተማሪዎች በጦር መኪና ሲወሰዱ ማየታቸውን ቤተሰቦች መተው ልጆቻቸውን ማግኘት አለመቻላቸውን ተማሪው ለጃለን ያክሎ ገልጿል። ጃለን የዩኒቨርሲቲውን አስተዳደር ለማግኘት ያደረገችው ጥረት አለመሳካቱን ነግራኛለች። በሆሮ ጉድሩ ወለጋ ዞን የኮምቦልቻ ከተማ የመሰናዶና ሁለተኛ ደረጃ ትምህርት ቤት ተማሪዎች በትምህርት ቤት ግቢ ውስጥ ባሰሙት ተቃውሞ ትናንት እሁድ ማታ በተማሪዎች መኖሪያ እየሄዱ የጸጥታ ኃይሎች አደረሱ የተባለውን ድብደባ ተቃውመዋል። በአንድ በኩል እየተደበደብን በሌላ በኩል ተማሩ የሚለው አይገባንም አንማርም በማለት ትምህርት ትተው ወደ የቤታቸው የተመለሱ መሆናቸውንና የኮምቦልቻ ከተማ ጥበቃ ስር መሆኗን የከተማይቱ ነዋሪዎች ገልጸዋል። ከሁለት ሳምንት በፊት የመንግስቱ የጸጥታ ኃይሎች ገበያ ላይ ከፍተውታል በተባለ ተኩስ ሁለት ሴቶች ተገድለው መጣላቸው ሁኔታውን የበለጠ አክርሮታል ሲሉ ነዋሪው ለጃለኔ ነግረዋታል። በዚህ ጉዳይና በተባለውም ግድያ ላይ ማብራሪያ ከፖሊስ ለማግኘት የተደረገው ጥረት አልተሳካም። እንዳገኘን እናሰማቸዋለን። ለመሆኑ ይህ ኦሮሚያ ውስጥ እየታየ ያለው ሁከት፣ ግጭትና ውዝግብ መንስኤ እውን የአዲስ አበባና የፊንፊኔ ዙሪያ የተቀናጀ የጋራ ልማት ማስተር ፕላን ነው? የመንግስቱ ባለስልጣናት ከሁከቱ ጀርባ የተለየ ተልእኮ ያላቸው ኃይሎችና አጀንዳ እንዳለ ነው የሚናገሩት። በሁኔታው ውስጥ ድምፁ ጎላ ብሎ እየተሰማ ያለውን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርን ዶክተር መረራ ጉዲናን ማምሻውን አግኝቼ አነጋግሬያቸው ነበር።
እኔም ቢሆን የመንግስት እና የኛ እይታ የተለያየ ነው እንጂ በማስተር ፕላኑ ብቻ አይደለም። እኔም በዚህ እስማማለሁ፣ ግን ትርጉሙ ነው። በእኔ ትርጉም የኢትዮጵያ ሕዝብ በተለይ የኢትዮጵያ ወጣት ላለፉት 24-25 ዓመታት ከሚገባ በላይ ከኢህአዴግ መንግስት ጋር ተሰላችቷል፣ ተስፋ አጥቷል። ዲግሪ እኮ ይዞ ድንጋይ ፈለጣ ውስጥ እኮ ነው የገባው። ሕዝቡ ደግሞ የኑሮ ውድነቱ በአጠቃላይ የመንግስትና ሕዝብ ጨርሶ የተለያየበት ሁኔታ ነው። በተለይ ወጣቱ ጨርሶ ተስፋ ያጣበት ሁኔታ ነው። ለወደፊቱም ደግሞ ተስፋ ሰንቆ በዚህ መንግስት ስር ያልፍልኛል፣ ይበለጽጋለሁ፣ አድጋለሁ፣ ተስፋ ያለው ህይወት አለኝ ብሎ ማሰብ አልቻለም እና መሰረታዊ ችግር ነው። መሰረታዊ የፖለቲካ የኢኮኖሚ ችግር ነው። 11% አደግን ምናምን ምናምን ብሎ የሚወራው እኮ በአብዛኛው ተረት ነው። 18 ሚሊዮን ህዝብ እየተራበ ነው። ገጠሩ ማዕከል ያደረገ ስትራቴጂ ይባላል። አንድ የክረምት እንኳን ዝናብ ሲጠፋ ያንን መሸከም ያልቻለ ኢኮኖሚ ነው። ስለዚህ በአጠቃላይ የፖለቲካና የኢኮኖሚ ቀውስ ውስጥ የተዘፈቀ መንግስት ሙስናን ጨምሮ ማለት ነው እና ያንን የህዝብ ብሶት ገንፍሎ የወጣበት ነው። 101 ጊዜ ዛሬ ሞቷል፣ ነገ ተነስቶ ደግሞ ችግር ይፈጥራል የሚሉት ኦነግ ለምሳሌ ከወር ተኩል በፊት ጠቅላይ ሚኒስቴሩ ኦነግ ሞቷል፣ ግንቦት ሰባት ሞቷል ብሎ ሲናገር ነበር። እንደገና ደግሞ እንደዚህ አይነት የህዝብ ብሶት ገንፍሎ ሲመጣ ደግሞ ከምን በስተጀርባ ኦነግ አለ፣ ከምን በስተጀርባ ግንቦት ሰባት አለ የሚለው ውስጥ ነው የገቡት እና ጭንቀታቸውን መልሶ የመናገር እንጂ በትክክል እውነትም የአዲስ አበባ ማስተር ፕላን ብቻ አይደለም። እሱን እስማማለሁ። እኔም ዋናው ጉዳይ በተጨማሪ መሰረታዊ የሆነ የፖለቲካና ኢኮኖሚ ቀውስ እዚህ ሀገር ውስጥ አለ።
ለመሆኑ የዚህ እያደረ ያገረሸ ያለመረጋጋቱ እና የውዝግቡ መጪ አዝማሚያ ምን ይሆን? ዶክተር መረራ የቅርብ ጊዜ መርገብ አይታያቸውም።
እያገረሸ የሚቀጥል ይመስለኛል። ለምሳሌ ዛሬ ከትናንት ጀምሮ አምቦ ዩኒቨርሲቲ ብዛት ያላቸው ወጣቶች እየተደበደቡ እየተፈለጡ በሐኪም ቤት የገቡበት አለ። ነቀምት ወለጋ ዩኒቨርሲቲ ተመሳሳይ ችግር እንዳለ ሰምቻለሁ። ፍንጫ ሆሮ ጉድሩ አካባቢ ተመሳሳይ ችግር እንዳለ ሰምቻለሁ። ደግሞ በጣም እኔ የሰጋሁበት ነገር ምንድን ነው? በጣም ብዛት ያላቸው ወጣቶች ብዙዎች አካባቢ ከሚሊሻ ጠመንጃ እየወሰዱ ጫካ ገብተዋል ነው የሚባለው እኛ ባለን መረጃ ይሄ ወጣት ይሆናል? ምን ያደርጋል? መንግስት ምን እያደረገ ነው? ከመንግስት እንግዲህ ጋር መነጋገር ስላልቻልን ማለት ነው። ብዛት ያላቸው ቦታዎች ያ እንዳለ ተነግሮናል። ስለዚህ እኔ በርዷል ብሎ መናገር አስቸጋሪ ነው። ምክንያቱም አንዳንድ ቦታዎች እኮ 4 ዙር 5 ዙር 6 ዙር እኮ ሁሉ ተነስቷል። ያገረሽበታል ማለት ነው። ቀዝቅዟል ሲባል ያገረሽበታል። እና እንደዚህ አይነት ጠባይ ስላለው መንግስት ደግሞ መልሱ በለመደበት መንገድ ነው። ስርዓቱን ቀጥሏል። ለምሳሌ አባሎቻችን ከአመራር ጀምሮ በተለይ ወጣቱ አመራር 50% ታስሯል። የዩዝ ሊጉ አመራር ማለት ነው።
የማን? የኦሮሞ ፌዴራሊስት ኮንግረስ ነው።
አዎ አዎ። የሊቀመንበሩ ታስሯል። ደስታ ድንቃ የሚባል ምክትሉ ጉርሜሳ አያና የሚባል ታስሯል። የድርጅት ጉዳይ ኃላፊው ደረጀ መርጋ የሚባል ታስሯል። የፓብሊክ ሪሌሽን የህዝብ ግንኙነት ክፍል ኃላፊው አዲሱ ቡላላ የሚባል ታስሯል። የዩዝ ሊጉ ማዕከላዊ ኮሚቴ የሆኑ አለሙ አብዲሳ እና አንድ ልጅ ታስሯል። የአምቦ ዩዝ ሊግ አባል የሆነ የአምቦ ዩኒቨርሲቲ ማምር ጫላ ደሳ የሚባል ታስሯል። ከስራ አስፈጻሚ ኮሚቴም ዋናው ምክትል በቀሌ ገርባ ታስሯል። ረዳት ዋና ጸሐፊው እና የስራ አስፈጻሚ ኮሚቴ አባል ፓርላማ ማምስ ዓመት የነበረ ሰው ደጀኔ ጣፋ ታስሯል። ጉርሜሳሜ ይሄው የማዕከላዊ ኮሚቴ አባልም ነው። ዩዙ ሊጉ ምክትልም ብቻ ሳይሆን 2007 ላይ ብዙ ቦታዎች ተወዳዳሪዎቻችን የነበሩ ታዛቢዎቻችን የነበሩ ከደንብ ዶሎ እንደ መሰረት ዳባ ጀምሮ እስከ ዶዶላ ድረስ እና መሐመድ ኤቦ ብዛት ያላቸው ታስሯል። ወደ ህዝቡ ደግሞ ስትሄድ እኛ ባለን መረጃ ወደ 4000 የሚጠጉ እንደታሰሩ ነው። እስሩ ዝም ብሎ አንድ ሺህ ሁለት ሺህ ሳይሆን እኛ ባለን ወደ 4000 ነው።
ይሄ የሚሉን የኦፌኮ አባላት የሆኑ ሰዎች ናቸው ወይስ መደበኛ ዜጎች ናቸው?
አባላት፣ ደጋፊዎች፣ ህዝቡም ጭምር ከዛም ውጪ ማለት ነው። በእንቅስቃሴው አላችሁበት የተባሉ
ይሄ በመላ ኦሮሚያ ተካሄደ የሚሉት ስራት ነው።
በመላ ኦሮሚያ።
እስቲ ወደ ዛሬው
አንዳንዶቹ እስከ 30 የውጭ ሚዲያ እስከ 37000 ያደርሳል። እኛ ቢሮአችን ግን ያለው እስካሁን ድረስ ወደ 86 እንደሞቱ ወደ 1500 እንደቆሰሉ 3500 እስከ 4000 እንደታሰሩ ይህንን ነው ያለ ነው።
ዶክተር መረራ ለመሆኑ እነዚህ የታሰሩ የሚሏቸው ሰዎች ላይ ክስ ተመስርቶባቸዋል ወይም ቢያንስ ዳኛ ፊት ቀርበዋል ፍርድ ቤት?
እስካሁን ድረስ አንድ ቀርበዋል የሚባል ነው። አንድ ጉርሜሳ የሚባል ቀደም ብሎ የታሰረ የወጣት ሊግ ምክትል ኃላፊ
ጉርሜሳ አያና
ፍርድ ቤት ዛሬ ጉርሜሳ አያና እዛ ፍርድ ቤት መቅረቡ ሰምቻለሁ ዛሬ።
ሌሎቹ
እሱንም ቢሆን አንድ ወር ነው ጠየቁበት አሉ። አንድ ወር የምርመራ ጊዜ።
ሌሎቹ አልቀረቡም?
ሌሎቹ እስካሁን ድረስ በአይንም አልታዩ፣ ቤተሰቦቻቸውም ሊገናኙ አልቻሉም።
ዶክተር መረራ ሰሞኑን ተደጋግሞ የምንሰማቸው ቃላት አሉ። አገሪቱ መስቀለኛ መንገድ ላይ ናት፣ እጅግ በጣም አደገኛ ጊዜ ነው እና የመሳሰሉ ቃላት አሉ እና ምን ማለት ናቸው ለመሆኑ? ትንሽ ገለጥ ሊያደርጉልኝ ይችላሉ? እርስዎ እንደ ፖለቲካ ምሁርም እንደ ፓርቲ መሪም።
ያው ትንሽ ነገር እኮ ነው የሚቀረው። ኢህአዴግ እንግዲህ ለምሳሌ የዘር ግጭት ሊነሳ ይችላል ኒታይም እኛ ባለን መረጃ ለምሳሌ አንዳንድ ኦሮሚያ አካባቢ ተሞክሯል። ለምሳሌ አማያ ላይ ተሞክሯል። እዚህ ጅባት የሚባል አካባቢ ተሞክሯል። እዚህ ቅርብ ሆሎታም የሚባል አካባቢ የመንግስት ካድሬ ይሄ ሁሉ እንግዲህ እኛ ባለን ደረጃ የመንግስት ካድሬዎች እጃቸውን እንደሚያስገቡ ነው እና ስለዚህ የእርስ በርስ እንትንም ግጭትም እኮ በቀላሉ እሳቱ ከተነሳ እኮ ማብረዱ ቀላል አይደለም።
እርስዎ ይሄ ስጋት በተጨባጭ አለዎት? እርስዎ እዛው ህብረተሰብ ውስጥ ነው የሚኖሩት?
የሚታይ እኮ ነው፣ በደንብ የሚታይ ነው። ካድሬው ተስፋ ሲቆርጥ ወደዚህ ይወርዳል። ገባ? አብሮ ብዙ ለዘመናት የኖረውን ህዝብ እኮ ከዚህ በፊት እኮ ምልክቶች ነበሩ። ወለጋ ውስጥም ነበር፣ እዚህ ምዕራብ ሸዋ ውስጥም ነበር፣ ደቡብ ውስጥም እንደዚህ የሚመስሉ ነገሮች ነበሩ። ቤኒሻንጉል ውስጥም እኮ ነበሩ። ከዛ እኮ የሰፋ ሊሆን ይችላል እኮ እንደ ኦሮሚያ አይነቱ ሰፊ ቦታ እንዲህ አይነት ነገር ካድሬው ተስፋ ሲቆርጥ ወደዚህ አይነት ቀልድ ውስጥ ከገባ በቀላሉ እኮ እሳት ሁሉንም ሊያቃጥል የሚችል ሊሰፋ ይችላል።
የማንን ካድሬ ማለት ሆነው? ካድሬው ተስፋ ሲቆርጥ
የመንግስት እጃቸው አለበት የሚለው እስካሁን ባለን መረጃ የመንግስት ካድሬዎች ናቸው።
በሌላ በኩል ደግሞ የገዢው ፓርቲ ስራ አስፈጻሚ ኮሚቴ ባለፉ 2 ቀናት ባካሄደው መደበኛ ስብሰባ በኦሮሚያና በአማራ ክልል በተፈጠሩ ሁኔታዎች ላይ መምከሩን በመንግስት መገናኛ ብዙሃን በተነበበ መግለጫው አመልክቷል። ጸረ ሰላምና የጥፋት ኃይሎች የህዝቡን ጥያቄዎች በማዛባት ለስውር ዓላማቸው ለማዋል ተንቀሳቅሰዋል ብሏል። ለይቅርታ ለአፍራሽ አላማቸው ለመዋል ተንቀሳቅሰዋል ብሏል መግለጫው። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላን በህዝቡ ተቀባይነት ሲያገኝ ብቻ ተግባራዊ እንደሚደረግም አቅጣጫ ማስቀመጡን ፓርቲው አስታውቋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
የኢሃድግ ስራ አስፈጻሚ ኮሚቴ መግለጫ ሰሞኑን በተለያዩ የመንግስት ባለስልጣናት ሲሰጡ የነበሩ አስተያየቶች የተንጸባረቁበት ነው። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከተሞች የተቀናጀ የጋራ ማስተር ፕላን እንደዚሁም የቅማንት ህዝብ የማንነት ጥያቄ በሰላማዊ መንገድና ህጋዊ በሆነ ሁኔታ መቅረብ የሚችሉ ነበሩ ብሏል። በማንኛውም መመዘኛም በሰውና በንብረት ላይ ጉዳት ለሚያደርስ የጸረ ሰላም እንቅስቃሴ ሽፋን ሊሆኑ አይችሉም ሲልም አስታውቋል። የጋራ ማስተር ፕላኑ ከህዝቡ ጋር አስፈላጊ ውይይት ተደርጎበት ተቀባይነት ሲያገኝ ብቻ ተግባራዊ እንዲደረግም ኢህአዴግ አቅጣጫ አስቀምጧል። የጸረ ሰላምና የጥፋት ኃይሎች የህዝቡን ጥያቄዎች በማዛባት ለአፍራሽ አላማቸው ለመዋል ተንቀሳቅሰዋል ሲልም ወንጅሏል መግለጫው። የኢህአዴግን ስራ አስፈጻሚ ኮሚቴ ስብሰባ የመሩት ሊቀመንበሩ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ሲናገሩም ይህንን አቋም አንጸባርቀዋል።
የብሔር ብሔረሰቦች የክልሎች ህገ መንግስታዊ መብት ሊሸረሸር ሊቆረስ የሚችልበት አንድም ምክንያት ሊኖር አይገባም አይችልም። ከዚህ አኳያ መመዘን አለበት። ስለዚህ የሐሰት ፕሮፓጋንዳው ዛሬም ለወደፊቱ መመዘን ያለበት ከዚህ መስፈርት መሆኑ ሊታወቅ ይገባል። አዲስ አበባ እና የፍንፍኔ ዙሪያ ያለው የኦሮሚያ ልዩ ዞን ያሉ ከተሞች እቅዳቸውን ለማቀናጀት ፈለጉ እንጂ በራሳቸው መሄድ ይችላሉ። እያንዳንዳቸው አናቀናጅም ካሉ የሚከለክላቸው የለም። ግን ደግሞ በመቀናጀቱ ምክንያት የሚመጣ ጥቅም በጣም ሰፊ ጥቅም ስላለ ነው መቀናጀት የተፈለገው። ስለዚህ አዲስ አበባ በፊንፊኔ ዙሪያ ያሉ ኦሮሚያ ልዩ ዞን ውስጥ ያሉ ከተሞች አካባቢ ያለ መሬት አንድ ስንዝር ብቻ ሳይሆን ጓል እንኳን መውሰድ አይችልም፣ አይገባውም፣ አልተደረገም። ይሄ የሐሰት ፕሮፓጋንዳ ሊታወቅ ይገባል።
የራሳቸውን ድብቅ አጀንዳ ይዘው ህዝቡን ለማደናገር የሞከሩትና የሰው ህይወት እንዲጠፋ ያደረጉት በህጋዊ የፖለቲካ ፓርቲ ሽፋን የሚንቀሳቀሱና በውጭም የሚገኙ የተቃዋሚ ኃይሎች መሆናቸውን ኢህአዴግም ሆነ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አምናሉ። ተቃዋሚዎች ግን ለተፈጠረው ችግርና ለጠፋው ህይወት ተጠያቂው ያልተመጣጠነ ኃይል የተጠቀመው መንግስት መሆኑን ይናገራሉ። በማስተር ፕላኑ ላይ ከህዝቡ ጋር ውይይት እንደሚደረግ በመንግስት ባለስልጣናት የሚገለጸውም ተቀባይነት እንደሌለው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አስረድተዋል።
ጠቅላይ ሚኒስትሩ ጭምር ድራፍት ነው ይሰረዛል እንዲህ ይሆናል። አንዳንድ የተደበቁ የፒዶ ባለስልጣናት የሚወጡ አይ እኛ ከህዝብ ጋር ተወያይተን ገና እንትን የምናደርገው ነው። ህዝቡ ከተቃወመ ህዝቡ ከደም በላይ ምን ዋጋ ይከፍላል? ከቦረና እኮ እስከ ደምቢዶሎ እስከ ሀረር እስከ ባሌ እስከ ምን ድረስ ሉባቦር ጅማ ድረስ የትምህርት ቤት ህጻናት እየተቃወሙ ነው፣ ለዛም እየሞቱ ነው። ከዚህ በላይ ምን የህዝብ ተቃውሞ ነው የሚፈልጉት? ግራ የሚገባ እኮ እሱ።
የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መደበኛ ስብሰባ በሌሎች ወቅታዊ ጉዳዮች ላይ መወያየቱ አቅጣጫም ማስቀመጡ በመግለጫው ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ባልደረቦችን ጃለኔ ገመዳንና እስክንድር ፍሬውን አመሰግናለሁ። በነገራችን ላይ ከዶክተር መረራ ጉዲና ጋር የኦፌኮ ሊቀመንበር ማለት ነው ቀደም ሲል ያደረግነው ውይይት ሙሉውን አይደለም የሰማችሁት፣ ሙሉውን ቃለ ምልልስ ከዌብሳይታችን ማግኘት ትችላላችሁ።
ሰለሞን እናመሰግናለን። የሚቀጥለው ፕሮግራም ደግሞ ሰለሞን ክፍሌ የሚያዘጋጀው ሳምንታዊ ስፖርት ፕሮግራም ነው።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ የሩጫ ስፖርት ዜና በሂውስተን ቴክሳሱ ማራቶን የኢትዮጵያ አትሌቶች በወንዶቹም በሴቶቹም ድል ተቀዳጅተዋል። የአውሮፓውያኑ ዓመት 2015 የጎዳና ሩጫ ባጭሩ ሲገመገም፣ በእግር ኳስ የኢትዮጵያን ፕሪምየር ሊግ ውድድሮች እንቃኛለን። የአውሮፓው እረፍት ላይ ነው፣ አብራችሁን ቆዩ። በሼቭሮን ሂውስተን ማራቶን ያለፉትን ሁለት የሻምፒዮና ውድድሮች ያሸነፉት ሁለት ወንዶችና ሦስቱ ሴቶች በጥር አጋማሽ በሚደረገው የጎዳና ሩጫ ይመለሳሉ። ባለፈው ረቡዕ የወንዶቹን በዙ ወርቁና ግርማይ ብርሃኑ፣ የሴቶቹን ጉቴን ሾኔና ብሩክታይት እሸቱ ደገፋ አሸንፈዋል። የወንዶቹ የሁለቱም ከሁለት ሰዓት ስድስት ደቂቃ በታች፣ የሴቶቹ ከሁለት ሰዓት 24 ደቂቃ በታች ተመዝግቦላቸዋል። በዚያን ሁለት የአራምኮ ሂውስተን ግማሽ ማራቶንም ተካሂዷል። ማሬ ዲባባ በቤጂንግ የዓለም ማራቶን ካሸነፈች በኋላ ለመጀመሪያ ጊዜ ሂውስተን ላይ በግማሽ ማራቶኑ ተሳትፋለች። ከኬንያም ዝነኞቹ ሜሪ ዋኮና እና ሲንቲያ ሊሞ ተሳትፈዋል። ከ2012 ጀምሮ በግማሽ ማራቶን ያልተደፈረው የኢትዮጵያው አትሌት ሌሊሳ ደሲሳ በወንዶቹ ገብቷል። ፈጣን የሚባለው ሌላው ኢትዮጵያዊ ሞስነት ገረመውም ሮጧል። የሩጫውን ስፖርት ካነሳን ዘንዳ ለምን ባጭሩ በአውሮፓውያኑ ዓመት 2015 የጎዳና ሩጫ ዓለም አቀፍ ውድድሮች የተሻለ ውጤት ያስመዘገቡትን አናይም። በወንዶቹ ማራቶን ባለፉት 10 ዓመታት ለስምንተኛ ጊዜ የአሸናፊዎቹን ሰንጠረዥ የመሩት የኬንያ አትሌቶች ናቸው። በርሊን ላይ ሰባቱን ያሸነፈው ደግሞ የኬንያ ሯጭ ሲሆን እንደ 2011 2013 እና 2014 ግን የዓለም ክብረ ወሰን ዘንድሮ አልተሻሻለም። ለዚህም ምክንያቱ ኢሉድ ኪፕቾጌ ማሸነፍ ፈላጊ እንጂ ሬኮርድ አባራሪ ባለመሆኑ ነው። ለማንኛውም የርቀት ሩጫ ውድድሮችን አሁንም የተቆጣጠሩት የምስራቅ አፍሪካ ሯጮች ሆነው እናገኛለን። በቤጂንጉ የዓለም ሻምፒዮና ለምሳሌ የኤርትራው ወጣት ግርማይ ገብረ ስላሴ ጠንክሮ ታይቷል። በወቅቱ ፖዲየም ላይ የቀረቡት ሁለቱ የኢትዮጵያው የማነ ጸጋይና የዩጋንዳው ሰለሞን ሙታይ ነበሩ። ኬንያና ኢትዮጵያ ከዓመቱ ጠቅላላ የርቀት ሩጫ ውድድሮች 60ና 30 ከመቶ ያሸነፉ ሲሆን በግማሽ ማራቶን ግን ኬንያ 80 ከመቶውን ይዛለች። 2015 እንደገባ ኢትዮጵያዊቷ ማሬ ዲባባ ዓመቱን የጀመረችው ሺያንሜን ቻይና ላይ አዲስ የዓለም ፈጣን ጊዜ በማስመዝገብ ነው፣ 2:19:52። በ2012 ዱባይ ላይ የግሏን ፈጣን ጊዜ ያስመዘገበችውም በተመሳሳይ ሰዓት እንደነበር አይዘነጋም። የ26 ዓመቷ ማሬ ዲባባ በ2012 ለንደን ኦሊምፒክስ 22ኛ፣ በቦስተን ሁለተኛ፣ በመጨረሻም በቻይና የዓለም ሻምፒዮና 2:27:35 ፈጣን ጊዜ አስመዝግባ በአንደኝነት አጠናቃለች። የማሬ ዲባባ ፈጣን የዓለም ጊዜ ከዘጠኝ ወራት በኋላ በኬንያዊቷ ግላዲስ ቼሮኖ በርሊን ላይ ተሰብሯል። 2:19:25 የኬንያዋ ጊዜ ነው። በ2015 በሴቶቹ ፈጣኑ የማራቶን ሰዓት አሁንም በሴቶቹ 10 ኪሎ ሜትር የጎዳና ሩጫ ፈጣኑን የዓለም ሰዓት የያዘችው የ22 ዓመቷ ኬንያዊት ግላዲስ ቼሲሬ ናት። ባጭሩ የ2015 ፈጣን የርቀት ሯጮች እነዚህ ይገኙበታል። ለእግር ኳሱ ስፖርት ዜና ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል መስመር ላይ ነው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪሚየር ሊግ ስድስተኛ ሳምንት ጨዋታዎች ትናንትናና ከትናንት በስቲያ አዲስ አበባና በክልል ከተሞች ተከናውነዋል። በአዲስ አበባ ስቴዲየም ከትናንት በስቲያ ቅዱስ ጊዮርጊስና ፕሪሚየር ሊጉን ዘንድሮ የተቀላቀለ ሆሳዕና ሀዲያ ያደረጉትን ጨዋታ ተመልካች ፈዛዛ ጨዋታ ብሎታል። ቅዱስ ጊዮርጊስ 2-0 ባሸነፈበት ጨዋታ ራምኬል ሎክ እና አዳነ ግርማ ናቸው ጎሎቹን ያስቆጠሩት። ቀጥሎ የተደረገው የኢትዮጵያ ንግድ ባንክ እና የሲዳማ ቡና ጨዋታ የተሻለ እንቅስቃሴ ታይቶበታል። አንድ ለአንድ በተለያዩበት በዚሁ ጨዋታ አንተነህ ገብረ ክርስቶስ ለኢትዮጵያ ንግድ ባንክ፣ አንዱዓለም ንጉሴ ደግሞ ለሲዳማ ቡና ጎሎቹን አስመዝግበዋል። ተመልካቹም የማታውን ቀዝቃዛ ብርድ ተቋቁሞ ጨዋታውን አጣጥሞ ተከታትሎላቸዋል። ኢትዮጵያ ንግድ ባንክ አሰልጣኝ ጸጋዬ ኪዳነ ማርያም የጨዋታውን ሂደት ባጭሩ እንዲህ ብለውታል።
ብዙ ትግል አድርገናል። መሸመት ብዙ እንቅስቃሴ አድርገናል። በተለይ ሁለተኛ 45 ደቂቃ በሁለታችን በኩል ከፍተኛ ጫና የነበረብና ተጭነን በመጫወት ሁለታችን ጥሩ እንቅስቃሴ አድርገናል። ከነበረው ተመጣጣኝ ችሎታ አንጻር ግን የዛሬ እንቅስቃሴ ወይና ውጤት ተገቢ ለሁለታችን አቻ መውጣታችን ተገቢ ነው ብዬ አስባለሁ።
ሌላው ከሳምንቱ ጨዋታዎች መካከል ይበልጥ ትኩረት ያገኘውና በሜዳው ላይ እንቅስቃሴውም የተሻለ የነበረው በኢትዮጵያ ቡናና ደደቢት የተደረገው ጨዋታ ነው። በዳኛ ውሳኔ አሰጣጥ ከተከሰተው እንከን በስተቀር በጨዋታውም በተመልካቹም በጣም በድምፅና እጅግ ያማረ ውድድር ተካሂዷል። በውጤቱ ደደቢት ቡናን 2-1 ተጠቅሟል። በ37ኛው ደቂቃ የደደቢቱ ተከላካይ ብርሃኑ ለጎል የተመታ ኳስ በእግሩ ሲያወጣ እጁም ነክቷል። ፍጹም ቅጣት ይገባናል እያሉ የቡና ተጫዋቾች የተወሰኑት ወደ መሀል ዳኛ፣ የተወሰኑት ደግሞ ወደ መስመር ዳኛው አቤቱታ ሲራወጡ የደቢቶች በመልሶ ማጥቃት ተወርውረው በቡና ግብ ደርሰው ሄኖክ ለደደቢት የመጀመሪያውን ጎል አስመዝግቧል። የደቢቶች ብልጠት አክለውበት የወሰዱት ፈጣን እርምጃ ለውጤት ሲያበቃቸው ቡናዎች ከአቤቱታ ይልቅ ይከላከሉ ተጠቃሚ የሆኑ ነበር። የዳኝነት ስህተት ዳኛውን ቢያስቀጣ እንጂ ውጤቱ እንደማይለወጥ ተጫዋቾቹም ሊገነዘቡት ይገባል። በሜዳ የታየው የቴሌቪዥን ቪዲዮም አሳምሮ ይዞታል። ሁለት ለባዶ ያሳረፈው ደደቢት ከረፍት መልስም ውጤቱን አስጠብቆ ለመውጣት የሚቻለውን አድርጓል። ወደ መጨረሻው ይበልጥ ተጭነው የተጫወቱት ቡናዎች በባዶ ከመሸነፍ የዳኑበትን በአቡ ዊሊያም አማካይነት አንድ ግብ አግኝተዋል። መከላከያ ሐዋሳ ከነማን 3-0፣ አባ ከነማ ዳሽን ቢራን 2-1 አሸንፏል። ሌሎችም ጨዋታዎች ተካሂደዋል። በስድስት ጨዋታ 6 ነጥብ ያጠራቀመው ፕሪሚየር ሊጉን በአንደኝነት ይመራል። አዳማ ከነማ፣ ቅዱስ ጊዮርጊስ እና ደደቢት በ13ና በ11 ነጥብ ሁለተኛና ሶስተኛ ናቸው። በሌላ በኩል ደግሞ ትናንትና ደደቢትና ቡና ያጫወቱት ዋና ዳኛው አቶ ለሚ ንጉሴ በኢትዮጵያ ቡና ፍጹም ቅጣት አለመስጠቱን ተከትሎ የዳኞች የስነ ስርዓት ኮሚቴ ለአንድ ዓመት የቅጣት እገዳ ወስኖባቸዋል። ይህንንም ሰብሳቢው አቶ ልዑል ሰገድ በጋሻው ገልጸዋል። በአውሮፓ ዜና ስንሸጋገር ከእንግሊዝ ፕሪምየር ሊግ በስተቀር ሁሉም ሊጎች ለገና በዓልና ለአዲስ ዓመት ዋዜማ እረፍት ላይ ናቸው። እንግሊዝ ፕሪምየር ሊግ በተለመደው የገና ማግስት ቦክሲንግ ደይ ጨዋታ መሪዎቹ ሌስተር ሲቲና አርሴናል ሽንፈት አስተናግደዋል። የዘንድሮ ፕሪምየር ሊጉ ክስተት ሌስተር ሲቲ እስካሁን ያለመሸነፍ ጉዞ በሊቨርፑል ተገጥቷል። ሊቨርፑል ሊስተርን 1-0 ተገጥቷል። ሊቨርፑል ለድል የበቃበትን ብቸኛ አንድ ጊዜ የተቆጠረችው ክርስቲያን ቤንቴኬ ነው። ሌላው በዚህም ያህል ሰፊ የጎል ልዩነት ይሸነፋል ተብሎ ያልተጠበቀው በሳውዝሃምፕተን 4-0 የተጠፋው አርሴናል ነው። በፈጣን እንቅስቃሴና በአካል ብቃቱም የበላይነቱን አሳይቶ አርሴናልን እንዳልነበር አድርጎ ሲያሸንፈው በግልጽ ታይቷል። የአርሴናል አርቃ አርሴን ቬንገር የመጀመሪያዎቹ ሁለት ጎሎች የተቆጠሩት በዳኛው ስህተት መሆኑን ቢጠቁሙም ተበልጠው መሸነፋቸውን አልካዱም። አርሴናል ፈጣንና ግጭት የተቀላቀለበት ጨዋታ እንደማይወድ አውቀን ያሰብነውን አድርገን ወጥተናል ብሏል አንድ የሳውዝሃምፕተን ተጫዋች። ማንቸስተር ሲቲ ሰንደርላንድን 4-1፣ ስቶክ ሲቲ ማንቸስተር ዩናይትድን 2-0 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ሌስተር ሲቲና አርሴናል በዚህኛው ሳምንት ቢሸነፉም በደረጃ ሰንጠረዡ ላይ ለውጥ አላስከተለም። በ38ና በ36 ነጥብ ሌስተር ሲቲና አርሴናል አንደኛና ሁለተኛ ናቸው። ማንቸስተር ሲቲ በ35 ሶስት ነው። ሳውዝሃምፕተንም በ4 ደረስ። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ።
እኔም አመሰግናለሁ ገዛኸኝ። አድማጮች ያለን ጊዜ ይኸው ነው። በዚሁ ልሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ይሄ እንግዲህ
ሰላም ገሰሰን ይመስላል
ወደ መዝጊያ የሚወስደን ነው።
ልክ ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራለን
ንጉሱ ታምሬ፣ ፕሮግራሙን በዋና አዘጋጅነት ዛሬ የያዘው ሰሎሞን ክፍሌ ነው። የምንሰናበታችሁ አስተናጋጆቻችሁ ቆንጅ ይታይና
አዲሱ አበበንም በዚሁ በጥላው ሙዚቃ እንሰናበታለን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ። Hey!